ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ የካቲት 14 2016 ዓ.ም ስርጭታችን ጀመረ። አራት ገዳማውያን ኦነግ ሸኔ በተባለው ታጣቂ ቡድን መገደላቸውን የገለጸችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፌዴራልና የክልል ጸጥታ አካላት ገዳማውያኑና ገዳሙን እንዲታደጉ ጠይቃለች።
የተሰማው ከተወሰዱት አምስት አባቶች መካከል አራቱ መገደላቸውንና አንደኛው ተመልሷል የሚል ነበር። አሁን ግን የት እንዳሉ አልታወቀም። የእሳቸውን ጉዳይ ገና ነው።
የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሕዝብ ግንኙነት መምሪያ ምክትል ኃላፊ ሆኑት መልአከ ሰላም ቀሲስ ዳዊት ያሬድን ነው ቀደም ብለን የሰማናቸው። ከኦሮሚያ ክልል የተሰጠው ምላሽ ያካተተ ዘገባ በምሽቱ ተካትቷል። ሌሎችም ቀጠናዊና ዓለም አቀፋዊ ጉዳዮችን ይዘናል። እንደምናምሽታችኋል እንደምንውላችኋል አድማጮቻችንና ተመልካቾቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ንጉሡ ታምሬ ደግሞ በምስልና በድምፅ ቅንብሩ አብሮን ይቆያል። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁ እንድትቆዩ እንጋብዛለን። ካስቀድመን ግን አሁን አጫጭር የዓለም ዜናዎችን እናስደምጣችኋለን። አሉላ ከበደ ይጠብቃችኋል።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎችን። የአቶ ዮሐንስ ቧያለው ያለመከሰስ መብት ተነሳ። በዩክሬን ጦርነት ሁለተኛ ዓመት የዩናይትድ ስቴትስ በሩሲያ ላይ 500 አዳዲስ ማዕቀቦችን ጣለች። ፕሬዚዳንት ሳል በሚያዝያ ወር ስልጣን እለቃለሁ አሉ የሚሉት ይገኙበታል። አሁን ወደ ዝርዝሩ። የአቶ ዮሐንስ ቧያለው ያለመከሰስ መብት ተነሳ። የአማራ ክልል ምክር ቤት ላለፉት 6 ወራት በስር ላይ የሚገኙትን የክልሉ ምክር ቤት አባል አቶ ዮሐንስ ቧያለውን ያለመከሰስ መብት አነሳ። ኬኔዲ አባተ የአቶ ዮሐንስን ጠበቃ አነጋግሮ አጭር ዘገባ ደርሶናል።
ትናንት ሐሙስ የካቲት 14 ቀን 2016 ዓ.ም መደበኛ ስብሰባውን ያካሄደው የአማራ ክልል ምክር ቤት ከነሐሴ 9 ቀን 2016 ዓ.ም ጀምሮ በእስር ላይ የሚገኙትን የአቶ ዮሐንስ ቧያለውን ያለመከሰስ መብት አንስቷል። አቶ ዮሐንስ የታሰሩት በአማራ ክልል የመጀመሪያው ዙር አስቸኳይ ጊዜ አዋጅ ከታወጀ ከጥቂት ቀናት በኋላ ነበር። በጉዳዩ ላይ አስተያየታቸውን የሰጡን የአቶ ዮሐንስ ጠበቃ አቶ ሰለሞን ገዛኸኝ ያለመከሰስ መብታቸው ሳይነሳ እስካሁን ለምን እንደቆየ በእርግጠኝነት መናገር እንደማይቻል ተናግረዋል።
ያለመከሰስ መብት አሁን በአስቸኳይ ጊዜ አዋጅ ማንሳት ከተቻለ ለምንድን ነው መጀመሪያ ሳይያዙ ያልተነሳው? ለምንድን ነው በስድስት ወር ውስጥ ክስ ተመሰረተባቸው? መረጃ ለማሰባሰብ ይሄን ያህል ስድስት ወር ይፈጃል? ራሱ ስድስት ወር የቆዩበት አስቸኳይ ጊዜ አዋጁ ረጅም ጊዜ ስርም አይፈቅድም። የተፋጠነ ፍትህ የማግኘት መብት አለ በህገ መንግስቱ፣ እሱም ተገድበዋል ይችላሉ። ግን የተፋጠነ ፍትህ የሚለውን እንኳን ባናነሳ አዋጁ አቢዩዝ መደረግ የለበትም እና በመረ ስናየው አቶ ዮሐንስ ቧያለው ወይም አቶ ታዬ ደንዳ ኔክስት ክስ ሊመሰረትባቸው የሚለውን ፕሬዘምፕሽን የሚያመጣ ነው። ይከሰሳሉ የሚለውን ነገር ምንም ማውቀው ነገር የለም፣ ሰማሁትም ነገር የለም። እንደ መርህ በመርህ ግን የአለመከሰስ መብት በክልል ምክር ቤት እና በፌደራል ፓርላመንት የሚነሳ ከሆነ ኔክስት የሚጠበቀው ምንድነው? ክስ ነው፣ ቻርጅ ነው።
የአማራ ክልል ምክር ቤት የአቶ ዮሐንስ ቧያለውን ያለመከሰስ መብት ያነሳው የቀድሞው የሰላም ሚኒስትር ዴታ አቶ ታዬ ደንደአ ያለመከሰስ መብት በጨፌ ኦሮሚያ ከተነሳ ከአራት ቀናት በኋላ ነው። ሁለቱን ጨምሮ በእስር ላይ የሚገኙ 5 የፌዴራሉና የክልል ምክር ቤት አባላት ያለመከሰስ መብታቸው ሳይነሳ በአስቸኳይ ጊዜ አዋጁ ስር የታሰሩ ናቸው። እስረኞቹ እስካሁን በጠበቃ እንዳልተጎበኙ የገለጹት አቶ ሰለሞን ክስ የሚመሰረትባቸው ከሆነ የግድ ጠበቃ ማየት እንደሚያስፈልጋቸው ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
IMF የባለሙያዎች ቡድን ወደ አዲስ አበባ ሊልክ ነው። ዓለም አቀፉ የገንዘብ ድርጅት IMF ኢትዮጵያ እያቀረበች ላለችው የብድር ጥያቄ ምላሽ በመጪዎቹ ሳምንታት አንድ የልዑካን ቡድን ወደ አዲስ አበባ እንደሚልክ የድርጅቱ ቃል አቀባይ ጁሊ ኮዛክ ትናንት አስታወቁ። ልዑኩ ባለፈው የጥቅምት ወር በተመሳሳይ ወደ አዲስ አበባ ያደረገውን ጉዞ ተከትሎ ድርጅቱ ባለስልጣናቱ ያቀረቡትን የኢኮኖሚ መርሃ ግብር መደገፍ በሚችል መንገድ ዙሪያ ሁነኛ መርታ ታይቷል ያሉት ኮዛክ ቡድናቸው ወደ ኢትዮጵያ የሚያቀናበትን ትክክለኛ ቀን ግን ይፋ አላደረጉም። አያይዞም የብድር ገንዘቡ የምግብ ዋስትናን ለማረጋጋት በግጭቶች ለደረሰው ውድመት የመልሶ ግንባታና በአገሪቱ የሚታየው ከፍተኛ ዋጋ ንረት ያስከተለውን ሁኔታ ለማርገብ እንዲሁም የሰብአዊ ፍላጎቶችን ማሟላትን ጨምሮ ኢትዮጵያ የገጠሟትን ብርቱ ፈተናዎች ለመቅረፍ የሚውል መሆኑን አመልክተዋል። በዩክሬን ጦርነት ሁለተኛ ዓመት ዩናይትድ ስቴትስ በሩሲያ ላይ 500 አዳዲስ ማዕቀቦችን ጣለች። ማዕቀቡ ከናቫልኒ እስራት ጋር ግንኙነት ያላቸውን ግለሰቦች፣ የሩሲያን የፋይናንስ ዘርፍ፣ የመከላከያ ኢንዱስትሪ ተቋማት፣ የተለያዩ የግዢ ክንውንውን የሚደረግባቸው አውታሮችና እንዲሁም በተለያዩ አገሮች ውስጥ ቀደም ሲል የተጣሉ ማዕቀቦችን ለማስመለጥ በሚረዱ ወገኖች ላይ የተነጣጠረ መሆኑ ተመልክቷል። ፑቲን በውጭ ሀገራት ለፈጸሟቸው ጠብ አጫሪ ድርጊቶች እንዲሁም በአገር ውስጥ ለሚያደርሱ ጭቆና ብርቱ ዋጋ የሚያስከፍሉ ናቸው ሲሉ ባይደን የማዕቀቦችን ክብደት አመልክተዋል። ባለፈው ሳምንት በእስር ላይ ሳለ ለህልፈት የተዳረገው የሩሲያው የተቃዋሚ መሪ ናቫልኒን ባለቤት ዩሊያና ናቫልኒያና ሴት ልጃቸውን ዳሻን ትላንት ሐሙስ ከዩናይትድ ስቴትስዋ የካሊፎርኒያ ክፍለ ግዛት አግኝተው ያነጋገሩት ፕሬዚዳንት ባይደን ሙስናን በመዋጋትና ነጻነትና ዲሞክራሲያዊት ሩሲያ እንድትፈጠር ታላቅ ቆራጥነት ያሳዩ ሲሉ ናቫልኒን አወድሰዋቸዋል። ባይደን በዛሬው ዕለት የዩናይትድ ስቴትስ በሩሲያ ላይ የጣለቻቸውን አዳዲስ ማዕቀቦች ይፋ ባደረጉበት ወቅት ባሰሙት ንግግራቸውም ዩክሬናውያን ነጻነታቸውንና የወደፊት እጣቸውን ለማስጠበቅ ያሳዩት ቁርጠኝነትም አወድሰዋል። ኔቶ ይበልጥ ጠንካራ፣ ግዙፍና ይበልጥም አንድነት ያለው ድርጅት ሆኗል ሲሉ ካሁን ቀደም ያልታየ በማለት ህብረቱ ያለበት ያሉትን ሁኔታ አመልክተዋል። 50 ሀገራት ያሉበት የዩክሬን የሚደግፈው በዩናይትድ ስቴትስ የሚመራው ዓለም አቀፍ ጥምረት ለዩክሬን ወሳኝ ምርታ እርዳታ በመስጠትና ሩሲያን ለፍጽመችው ወረራ ተጠያቂ ለማድረግ አሁንም በቁርጠኝነት ይቀጥላል ብለዋል። በተያያዘም ዩክሬን የሩሲያን ኃይሎች ጥቃት ለመመከት መዋጋቷን በቀጠለችበት ባሁን ወቅት በገጠሟት የአቅርቦት እጥረቶች የተነሳ የጦር መሳሪያና ጥይት በራሽን እየሰጠች መሆኗ ለተነገረው ኪየቭ ጊዜው ሳያልፍ የማሟያ በጀት እንዲፈቅድ ባይደን የዩናይትድ ስቴትስ የተወካዮች ምክር ቤት በሁለቱ ተቀናቃኝ ፓርቲዎች የተሰናዳውን የብሔራዊ ደህንነት ሕግ እንዲያጸድቅ ሲሉ አሳስበዋል። ክብራትና ክብራን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የሰዓቱን የዓለም ዜና ነው። ፕሬዚዳንት ሳል በሚያዝያ ወር ስልጣን እለቃለሁ አሉ። የሴኔጋሉ ፕሬዚዳንት ማኪ ሳል በመጪው የሚያዝያ ወር ስልጣናቸውን እንደሚለቁ በትላንትናው ዕለት ቢያስታውቁም ቀደም ሲል የፊታችን እሁድ ሊካሄድ ታቅዶ ለሌላ ጊዜ የተላለፈው ፕሬዚዳንታዊ ምርጫ የሚካሄድበትን አዲስ ቀን ግን ይፋ አላደረጉም። የሁለተኛ ዙር ስልጣን ዘመናቸውን በማጠናቀቅ ላይ ያሉት ሳል ተፎካካሪዎችን ማንነት አስመልክቶ በተከሰከሰውና አሁንም ድረስ ልባት ባላገኘው ውዝግብ ሳቢያ ምርጫውን ለአስር ወራት ማራዘማቸው ይታወሳል። ይሁንና ሳል ስልጣኔን እለቃለሁ ካሉበት የሚያዝያ ወር አስቀድሞ አዲስ ፕሬዝዳንት መምረጥ ስለመቻል አለመቻሉ ግን ግልጽ አይደለም። ፕሬዝዳንቱ የወሰዱትን የቀደመ እርምጃቸውን ሕገ ወጥ ነው ሲል ውድቅ ያደረገው የሀገሪቱ ሕገ መንግስታዊ ፍርድ ቤት በበኩሉ መንግስት በተቻለ ፍጥነት አዲስ የምርጫ ቀን እንዲያዘጋጅ ሲል ትእዛዝ አሳልፏል። ሀገር ያለ ፕሬዝዳንት መቀጠል እንደማትችል ግልጽ ነው ያሉት ሳል ውይይቱ ቀጣዩን ይወስናል፣ እናም ከአንዳች መግባባት ላይ እንደሚያደርሰን ተስፋ አደርጋለሁ ብለዋል። በመጪው ሳምንት ከፖለቲካ መሪዎች ጋር እንደሚወያዩም ተናግረዋል። ሴኔጋል በምዕራብ አፍሪካ በጣም የተረጋጋ ዲሞክራሲ ካላቸው አገራት አንዷ ተደርጋ ትታያለች። ይሁን እንጂ በምርጫ ጉዳይ ዙሪያ የተነሱት አለመግባባቶች ሀገሪቱን የሰው ሕይወት ጭምር ከጠፋበት የፖለቲካ ቀውስ ውስጥ ማስገባታቸው ይታወቃል። በሰላማዊ ሰልፎች ወቅት 3 ሰዎች በጸጥታ ኃይሎች ሲገደሉ ሌሎች በርካታዎች መቁሰላቸውም ተዘግቧል። የፊታችን ቅዳሜና እሁድ ሰልፎችን ለማካሄድ ያቀዱ የተቃዋሚ ወገኖች ምርጫው በፍጥነት ይካሄድ ዘንድ በሳል ላይ ግፊት ማድረጋቸውን መቀጠላቸውም ተዘግቧል። በመጨረሻም ቻይና ውስጥ በወረደ ከፍተኛ በረዶ ከ100 በላይ ተሽከርካሪዎች እርስ በርስ ተገጫጭተው አንዱ በአንዱ ላይ መከመራቸውን ተዘገበ። መንግስታዊ የቻይና ዜና ወኪል እንደዘገበው ምስራቃዊ ያንጂያክሱ ግዛት ሽዙ ከተማ አቅራቢያ በረዶ ያንሸራተታቸው ከመቶ በላይ መኪኖች ተጋጭተው እስካሁን በታወቀው 9 ሰዎች የመቁሰል አደጋ ደርሶባቸዋል። ታይቶ የማይታወቅ የተባለው ግዙፉ የተሽከርካሪዎች ክምር ባለፉት ጥቂት ቀናት ውስጥ ብቻ ቻይና ውስጥ የታየው ከባድ የክረምት የአየር ሁኔታ የከሰተው መሆኑም ተመልክቷል። በማህበራዊ ድረገጾች ላይ የወጣ የግዛቲቱ የፖሊስ ሪፖርት እንዳመለከተው አደጋው የደረሰው በአካባቢው የሰዓት አቆጣጠር ከማለዳው 1 ሰዓት ላይ ነው። ክብራትና ክብራን አድማጭ ተመልካቾቻችን ለሰዓቱ ያለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲቪ ስዌስት በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው ያዳመጣችሁ ያላችሁት ከአሜሪካ ድምጽ። ዛሬ ምሽት በመስተልና ድምጽ ቀንብሩ ሲሳሽናፊና ግርማ ደገፋም አብሮኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voanews ላይ በቀጥታ እየተደመጡ ይገኛሉ። የድምጽ አለያም የጽሑፍ መልእክት ለምትሹ ሌላ አማራጭ አለን። 202205 9942 ዋትስአፕ መስመራችንን ተጠቀሙ። አሁን ግን ወደ ለቱ አብይ ርዕስ ጉዳይ እንሻገር። ከዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም 4 መነኩሳት አባቶችን አግተው በመውሰድ ግድያ ፈጽመዋል ባላቸው የኦሮሞ ነጻነት ሰራዊት ታጣቂዎች ላይ እርምጃ እየወሰደ እንደሆነ የኦሮሚያ ክልል አስተዳደርና ጸጥታ ቢሮ አስታውቋል። በየደረጃው ያሉ የክልል ጸጥታ ኃይሎች በተቀናጀ ሁኔታ ሸኔ ሲል በጠራቸው የታጣቂ ኃይሎች ላይ እርምጃ እየወሰዱ እንደሚገኙ ቢሮው ትናንት ባወጣው መግለጫ ላይ አስታውቋል። ኦነግ ሸኔ በተባለው ታጣቂ ቡድን ተገደሉ ያላቸውን 4 የገዳሙን አባቶች በስም የጠቀሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት በበኩሉ የፌዴራሉና የክልሉ መንግስታት የጸጥታ አካላት ገዳማውያንና ገዳሙን የመታደግ ሥራ እንዲሰሩ ጠይቋል። በግድያው የተወነጀለው የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ ደግሞ ሰራዊታችን ግድያውን አልፈጸመም ሲሉ ውንጀላውን አስተባብለዋል። የአሜሪካ ድምጽ ያነጋገራቸው የኢትዮጵያ ሰብአዊ መብት ኮሚሽን ባለስልጣናት ሁኔታውን በምርመራ አጣርተው ውጤቱን ይፋ እንደሚያደርጉ ተናግረዋል። የዚህን ጉዳይ ዝርዝር ጻይ ዳምጦ ታስደምጠናለች። አድማጭና ተመልካቾቻችን ቀደም ብሎ ለተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። ዘገባው እንደደረሰን ወደ እናንተ እናቀርባለን። ወደ ሌላ ዘገባ እንሻገራለን። የኢትዮጵያ ቀይ መስቀል ማህበር መስራቅ ጎጃም ውስጥ ለስራ ሲንቀሳቀሱ የነበሩ 2 ተሽከርካሪዎች በታጣቂዎች መወሰዳቸውንና በዋግ ህምራ ደግሞ በአንድ ተሽከርካሪ ላይ ጥቃት መፈጸሙን አስታውቋል። በኃይል የተወሰዱት 2 ተሽከርካሪዎች ከፊንላንድ ቀይ መስቀል የተገኘ የህክምና ቁሳቁስ የያዙ እንደነበሩ የማህበሩ ኮሙኒኬሽን ቢሮ ኃላፊ አቶ መስፍን ደረጀ ለአሜሪካ ድምጽ ተናግረዋል። ታጣቂዎቹ ተሽከርካሪዎቹን ከታለመለት ዓላማ ውጪ እየተጠቀሙ ነው ሲሉም ገልጸዋል። ኬኔዲ አባተ የዚህን ጉዳይ ዝርዝር ይነግረናል።
የኢትዮጵያ ቀይ መስቀል ማህበር ትናንት ባወጣው መግለጫ ለሰብአዊ አገልግሎት ወደ ደቡብ ጎንደርና ሰሜን ጎንደር ዞኖች በመጓዝ ላይ የነበሩ 2 ተሽከርካሪዎቹ ከሳምንት በፊት የካቲት 6 ቀን 2016 ዓ.ም በምስራቅ ጎጃም ዞን ከሞጣ ከተማ 30 ኪሎ ሜትር ርቀት ላይ ልዩ ስሙ አስተሪዮ ማርያም በሚባል ቦታ በታጠቁ ኃይሎች ተወስደዋል ሲል ከሷል። ተሽከርካሪዎቹ የህክምና እርዳታ ቁሳቁሶችን ጭነው ሲጓዙ እንደነበሩ ለአሜሪካ ድምጽ የተናገሩት የማህበሩ የኮሙኒኬሽን ኃላፊ አቶ መስፍን ደረጀ ማንነታቸው ያልታወቁ ባሏቸው ታጣቂዎች መወሰዳቸውንና ታጣቂዎቹ እየተጠቀሙባቸው እንደሚገኙ ገልጸዋል።
እነዚህ ተሽከርካሪዎች በታለመለት ዓላማ ውጪ በጉልበት ተወስዶ ለሌላ ዓላማ እየዋለ ነው ያለው። የቀይ መስቀልን አርማ አድርጎ ነው ያንን እያሽከረከሩና እየተጠቀሙበት እንደሚገኝ ከህብረተሰቡ ጥቆማዎች እየመጡ ነው የሚገኘው። ይሄ ደግሞ በየትኛውም በዓለም አቀፍ ህግም የቀይ መስቀልን ገለልተኛ የሆነን ተቋም ጉልበት ወስዶ እንደዛ አይነት መጠቀም በሀገራችን ህግም በዓለም አቀፍ ህግም የሚያስጠይቅ ነው። ይህንን ያደረጉ ታጣቂዎች በአስቸኳይ ንብረቱን እንዲመልሱልን እንማጸናለን፣ እንጠይቃለን። ከድርጊታቸውም እንዲቆጠቡ ነው የምንጠይቀው። ተሽከርካሪ ውስጥ የነበረ ቁሳቁስም ጭምር የተወሰደ ስለሆነ ለደቡብ ጎንደር እና ለሰሜን ጎንደር አካባቢ የተላኩ የመጀመሪያ ደረጃ የሕክምና እርዳታ ቁሳቁሶች ከፊንላንድ ቀይ መስቀል በድጋፍ የተደረገ እሱም ጭምር እንዲመልሱ ጥሪ እናደርጋለን።
ሁለቱን ተሽከርካሪዎች በመጠቀም ለሚፈጸም ማንኛውም ተግባር ማህበሩ ኃላፊነት እንደማይወስድም አቶ መስፍን አመልክተዋል። በሌላ በኩል የካቲት 9 ቀን በዋግምራ ዞን ከሰቆጣ ከተማ ወደ ኮረም በመጓዝ ላይ በነበረ የማህበሩ ቀላል ተሽከርካሪ ላይ ታጣቂዎች በቦምብ ጭምር የደፈጣ ጥቃት መፈጸማቸውን አቶ መስፍን ተናግረዋል።
ወደ ሰቆጣ አካባቢ ዋግምራ የሚባል አካባቢ ትንሽ ድርቅ የተከሰተበትና ከፍተኛ ምግብ እጥረት ያጋጠመ አካባቢ ጥናት ለማድረግ እና እርዳታ በዛ አካባቢ የሚያስፈልጉ ዜጎቻችን ለማቅረብ ወደዛ የተሰማሩ የእኛ ሰራተኞች ነበሩ፣ ከአዲስ አበባና ከአማራ ክልል ቀይ መስቀል። ስለዚህ ይህንን እንግዲህ ወደ ከሰቆጣ ወደ ኮረም አካባቢ ለመድረስ በአማካይ አንድ ሁለት ሶስት ኪሎ ሜትር ሲቀራቸው በመንገድ ላይ እንግዲህ ያደፈቱ ማንነታቸውን ያላረጋገጠ የታጠቁ ሰዎች ተሽከርካሪያችን ላይ ተኩስ ተከፍቷል። እንደዚሁም በተጨማሪ ቦምብ ተወርውሮባቸዋል። ተሽከርካሪው ላይ ጉዳት ደርሷል። በእኛ ስታፎች ላይ መጠነኛ የዚህ የቦምብ ፍንጣሪው ምንም ጉዳት ሊባል በማይችል ደረጃ ከመፈጠሩ በስተቀር ለእርዳታ ስራ የወጡ ሁለት ሰራተኞችን ሁለት ናት የወጡት በህይወታቸው ተርፈዋል። ተሽከርካሪው መስታወቱ ተበትኗል።
ታጣቂዎቹ ጥቃቱን ካደረሱ በኋላ ተሽከርካሪው የቀይ መስቀል ማህበር መሆኑንና በውስጡ ያሉት ሰዎችም የማህበሩ አባላት መሆናቸውን አረጋግጠው እንደለቀቋቸው አቶ መስፍን ገልጸዋል። ማህበሩ ከቀን ወደ ቀን በሰራተኞቹ በበጎ ፈቃደኞቹና በተሽከርካሪዎቹ ላይ በሚፈጸምበት ጥቃት ምክንያት ሰብአዊ አገልግሎቱን ማከናወን ፈተና የሆነበት መምጣቱን ጠቅሰው ጥቃት የሚፈጽሙ የየትኛውም ተፋላሚ ኃይል አባላት ድርጊቱ የኢትዮጵያን ህግና አገሪቱ የፈረመችውን ዓለም አቀፍ ስምምነቶች የሚጻረር መሆኑን ተረድተው ከድርጊታቸው እንዲቆጠቡ ተማጽነዋል። ግጭት ባለባቸው አካባቢዎች ተደጋጋሚ ጥቃቶች የሚፈጸሙበት የኢትዮጵያ ቀይ መስቀል ማህበር በአማራና በኦሮሚያ ክልሎች እየተካሄደ ባለው ግጭት ከዚህ ቀደምም በተለያዩ ጊዜያት በሰራተኞቹና በተሽከርካሪዎቹ ላይ ጉዳት መድረሱን መግለጹ ይታወቃል። ከአንድ ወር በፊት ደግሞ በትግራይ ክልል አንድ የማህበሩ አባል በምጥ የተያዘች እናትን በአምቡላንስ ወደ ሕክምና ማዕከል እየወሰዱ ሳለ በተፈጸመባቸው ጥቃት መገደላቸው ይታወቃል። በሰሜን ኢትዮጵያው ግጭት ወቅት ብቻ 14 የማህበሩ ባልደረቦች ሲገደሉ በትንሹ 140 ተሽከርካሪዎቹ ስለመውደማቸውና ስለመጥፋታቸው ከማህበሩ የተገኘው መረጃ ያመለክታል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን አመሰግናለሁ። ከአሜሪካ ድምጽ የሚተላለፈውን የአርብ ስርጭት ነው እየተከታተላችሁ የምትገኙት። ህወሓት የስራ አስፈጻሚ ኮሚቴ አባል የነበሩትን ወይዘሮ ኪሪያ ኢብራሂምና የማዕከላዊ ኮሚቴ አባል የነበሩትን ወይዘሮ ሙሉ ገብረ እግዚአብሔርን ከፓርቲው አመራርነትና አባልነት ማስተናበቱን አስታውቋል። ፓርቲው ሁለቱን አመራሮች ያስተናበተው ለፌዴራል መንግስት ሚስጥር አሳልፎ ሰጥቷል በሚል እንደሆነ አስታውቋል። ወይዘሮ ኪሪያ ኢብራሂም አሁን እውነት የሚነገርበት ጊዜ አይደለም፣ ሀቅ ወደፊት ይወጣል ሲሉ ለአሜሪካ ድምጽ አስተያየታቸውን ሰጥተዋል። የህወሓት ጽፈት ቤት ፕሮፓጋንዳ ዘርፍ ኃላፊ አቶ እያሱ ተስፋዬ በበኩላቸው ሁለቱም አመራሮች እንዲሰናበቱ የተደረጉት በጦርነቱ ወቅት በነበራቸው አስተላለፍ ላይ ተመስርቶ በተካሄደ ግምገማ እንደሆነ ለአሜሪካ ድምጽ ገልጸዋል። ከትናንት ሐሙስ ጀምሮ የማዕከላዊ ኮሚቴ ስብሰባውን እያካሄደ ያለው ህወሓት በጦርነቱ ወቅት በፌዴራሉ መንግስት በቁጥጥር ስር ውለው የነበሩ ሌሎች 6 የስራ አስፈጻሚና የማዕከላዊ አባላት ደግሞ ወደ ነበሩበት የፓርቲ ኃላፊነት እንዲመለሱ ወስኗል። ሙርጌታ ጽባ ዝርዝሩን ነግረናል።
የህዝባዊ ወያነ ሐርነት ትግራይ ህወሓት ማዕከላዊ ኮሚቴ ትናንት ሐሙስ የካቲት 14 ቀን 2016 ዓ.ም ምረት ባካሄደው ስብሰባ ጠላት ሲል በገለጸው የፌደራል መንግስት ተይዘው በነበሩ ከፍተኛ የፓርቲው አመራሮች ላይ ውሳኔ እንደሰጠ ፓርቲው በፌስቡክ የማህበራዊ ትስስር ገጹ ባወጣው መግለጫ አስታውቋል። የፓርቲው ስራ አስፈጻሚ አባልና የቀድሞው የፌደሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም እንዲሁም የፓርቲው ማዕከላዊ ኮሚቴ አባልና የትራንስፖርት ሚኒስትር ዴኤታ የነበሩት ወይዘሮ ሙሉ ገብረ እግዚአብሔር ለፌደራሉ መንግስት እጃቸው ሰጥተው ሚስጥር አሳልፎ በመስጠት ተገምግመው በፓርቲው ደንብ መሰረት ከአመራርነትና ከህወሓት አባልነት እንደተባረሩ ፓርቲው አስታውቋል። የፓርቲው መግለጫ ያይዞም ከአመራርነትና ከአባልነት ያባረራቸው ወይዘሮ ኬሪያ ኢብራሂምና ወይዘሮ ሙሉ ገብረ እግዚአብሔር የተሰማቸውን ጥልቅ ሐዘን ገልጸው ህዝባቸውን በስራ መስክ ለመካስ እንደሚሰሩ ቃል ገብቷል ሲል ገልጿል። በጉዳዩ ለአሜሪካ ድምጽ ምላሽ የሰጡት ወይዘሮ ኬሪያ ኢብራሂም ሁኔታዎች አስገድደውኝ እንጂ የፖለቲካ ችግር የለብኝም ብለዋል።
ተባበ መገምገምታን ሪቶን ሚዛናዊነቱ በዘየቀድስ
የተሰጠውን ድምዳሜና አስተያየት ሚዛናዊነት ወደ ጎን ትተን በጊዜው እኔ በትዕግስት ጠብቄው የተካሄደ ነው። ከዚያ ሁሉ መከራና ስቃይ ወጥቼ የትግሉ አካል ሆኜ ስራዬ በፓርቲ ተገምግሞ እዚህ በመድረሴ ደስተኛ ነኝ። መታወቅ ያለበት ነገር ግን እኔ በሁኔታዎች አስገዳጅነት እንጂ የፖለቲካ ችግር ኑሮኝ አይደለም። ትላንትም የፖለቲካ ችግር አልነበረብኝም። ዛሬም ነገም እንዲሁ በችግር ውስጥ እያለሁ ትግል ሳደርግ ነበር። አሁንም በአላማዬ በህዝቤና በፓርቲዬ ጸንቼ ነው ያለሁት።
ወይዘሮ ኬሪያ ሀቁ ሌላ ጊዜ ይወጣል ከመለት ውጭ ተጨማሪ ማብራሪያ ለመስጠት አልፈቀዱም።
አሁን የእውነት የበላይነት የሌለበት ጊዜ በመሆኑ እውነት ማሸነፍ አይችልም። እውነትና ርግዝና ጊዜውን ጠብቆ ይታወቃል እንደሚባለው ሀቁ ወደፊት ይወጣል። በሂደት ሁሉንም ያየነው እውነቱ ይወጣል።
በተመሳሳይ ወይዘሮ ሙሉ ገብረ እግዚአብሔር በፓርቲው በተላለፈባቸው ውሳኔ ላይ ያላቸውን አስተያየት እንዲሰጡን ሞክረን ስልካቸው ስለማይነሳ ምላሻቸውን ለማካተት አልቻልንም። ረጅም ጊዜ የወሰደና የዘገየ ባለው በዚሁ የፓርቲው ውሳኔ መሰረት የስራ አስፈጻሚ አባላት የሆኑት ዶክተር አዲስ አለም ባሌማና ዶክተር አብርሃም ተከስተ እንዲሁም የማዕከላዊ ኮሚቴ አባላቱ ዶክተር ሰለሞን ኪዳነ፣ አቶ አጽባሃ አረጋዊ፣ ወይዘሮ ኪሮስ ሐጎስና ዶክተር ረዳኢ በርሀ ወደ ነበሩበት የፓርቲው አመራር ደረጃ ተመልሰው እንዲቀጥሉ ጥሉ ወስኗል። ከፓርቲው ተጨማሪ መረጃና አስተያየት ለማግኘት በስልክ የጠየቅናቸው በህወሓት ጽፈት ቤት የፕሮፖጋንዳ ዘርፍ ኃላፊ አቶ ኢያሱ ተስፋይ በሁለቱም የፓርቲው አመራሮች ላይ የተወሰደው የማባረር እርምጃ በጦርነቱ ወቅት አመራሮቹ በነበራቸው አሰላለፍ ላይ በተካሄደ ግምገማ ነው ብለዋል።
ድርጅታችን ህወሓት ነው። ከትግራይ ህዝብ ነው መሪ ድርጅቱ ነው። ከዚህ ጽንፈት ለመውጣት ከኛ ተክሳይ የቆየ ነው። በዚህ ላይ አመራሩ አባሉ በሙሉ ከህተኛው ሳይድ ነው የነበረው የሚለው ሁሌ በየአጋጥመው ሁኔታ እየገመገም የሚሄድበት አሰራር አለ እና በዚህ ላይ የውስጥ ድርጅት ጥራት የመራግጥ ሁኔታም ሲካሄድ ቆይተዋል። መብለኩም ግን በዛ ሁኔታ ትናንትና ላይ የማጣት ሁኔታ እያካሄደ እና በሁለት ላይ ከነበሩ ሀይሎች ጋር ከድርጅቱ ከህዝቡ በነበረበት ሁኔታ በፈቃዳቸው እነሱ እጅ በመስጠታቸው እና በዛ ሳይታጠሩ ደግሞ የውስጥ ድርጅት ሚስጥር የምንለው ማለት በውስጥ ድርጅት የሚያገንደለለ ሀይል ጥራት በዛን ጊዜ የነበረው አሳልፈው በመስጠታቸው ይህ ደግሞ በድርጅታችን አሰራር ፍጹም የማይፈቀድ እና ከህዝቡ ጎን ሆነ መስዋዕት መክፈል ያለብን እንጂ እንደዛ አይነት ስለማይፈቀድ በአሰራሩ
የህወሓት ማዕከላዊ ኮሚቴ ስብሰባ ዛሬ አርብም ቀጥሎ እንደዋለ በቀጣይ ይካሄዳል ስለተባለው የፓርቲው ጠቅላላ ጉባኤ እንደተወያየ ተመልክቷል። ህወሓት በኢትዮጵያ ምርጫ ቦርድ የተሰረዘ ፓርቲ ነው። ፓርቲው ሚያዝያ 28 ቀን 2015 ዓ.ም ለኢትዮጵያ ምርጫ ቦርድ በጻፈው ደብዳቤም በትግራይ ክልል የነበረው ጦርነት በሰላማዊና ህገ መንግስታዊ መንገድ እንዲፈታ ፓርቲው ከፌደራሉ መንግስት ጋር ስምምነት ላይ መድረሱን ጠቅሶ የቦርዱን የቀድሞ ውሳኔ እንዲነሳለት መጠየቁን ይታወሳል። ቦርዱም ግንቦት 4 ቀን 2015 ዓ.ም ባካሄደው ስብሰባ የፓርቲው ጥያቄ መመርመሩና የቀደመ ውሳኔው አዋጅን መሰረት አድርጎ የተላለፈ መሆኑን አውስቶ ምንም እንኳን በደብዳቤው ላይ እንደተገለጸው ለቦርዱ ውሳኔ መነሻ የሆነው ኃይልን መሰረት ያደረገ ያመጻ ተግባር አሁን ባይኖርም ህጋዊ ሰውነቱ ዳግም ለፓርቲው ለመመለስ የሚያስችሉ ድንጋጌዎች በአዋጅ ቁጥር 1162 ህዝባር 2011 ላይ ተደንግገው ስለማይገኙ ጥያቄውን ውድቅ አድርጎታል። በወቅቱ ህወሓት የቦርዱ ውሳኔ የፕሪቶሪያው የሰላም ስምምነትና ህግን መሰረት ያላደረገ በመሆኑ በህግም በፖለቲካም ተቀባይነት የለውም በሚል ተቃውሞታል። የክልሉ ግዚያው አስተዳደርም በበኩሉ ውሳኔው ያስተዳደሩን ጠቅላላ ህልውና አደጋ ላይ የሚጥል እንዲሁም የሰላም ስምምነቱን የሚፈታተን ነው በማለት መቃወሙን መዘገባችን አይዘነጋም። በቅርቡ ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት ማድረጋቸው ተከትሎ መግለጫ የሰጡት አቶ ጌታቸው ረዳ ፓርቲው ህጋዊ ሰውነቱ እንዲመለስ ለማድረግ ያሉት የህግ ጥያቄዎች የሚስተካከሉበት ሁኔታ ለማመቻቸት ስምምነት ላይ መድረሳቸው ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
ከአሜሪካ ድምጽ የሚተላለፍላችሁን የአርብ ምሽት ስርጭታችን ነው ያዳመጣችሁ የምትገኙት አድማጮቻችን፣ እንዲሁም ደግሞ በተለያዩ ማህበራዊ ድረገጾች ላይ የተመለከታችሁን ያላችሁ ተመልካቾች። አሁን የመሰናዷችን መጀመሪያ ላይ ወደ አስተዋወቀው ዘገባ እናቀናለን። ከዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም አራት መነኩሳት አባቶችን አግተው በመውሰድ ግድያ ፈጽመዋል ባላቸው የኦሮሞ ነጻነት ሰራዊት ታጣቂዎች ላይ እርምጃ እየወሰደ እንደሆነ የኦሮሚያ ክልል አስተዳደርና ጸጥታ ቢሮ አስታውቋል። በየደረጃው ያሉ የክልሉ ጸጥታ ኃይሎች በተቀናጀ ሁኔታ ሸኔ ሲሉ በጠሯቸው የታጣቂ ኃይሎች ላይ እርምጃ እየወሰዱ እንደሚገኙ ቢሮው ትናንት ባወጣው መግለጫ ላይ አስታውቋል። ኦነግ ሸኔ በተባለው ታጣቂ ቡድን ተገደሉ ያላቸውን አራት የገዳሙን አባቶች በስም የጠቀሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት በበኩሉ የፌዴራልና የክልሉ ጸጥታ አካላት ገዳማውያኑና ገዳሙን የመታደግ ሥራ እንዲሰሩ ጠይቋል። በግድያ የተወነጀለው የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ ደግሞ ሰራዊታችን ግድያውን አልፈጸመም ሲሉ ውንጀላውን አስተባብለዋል። የአሜሪካ ድምጽ ያነጋገረው የኢትዮጵያ ሰብአዊ መብት ኮሚሽን ሁኔታውን በምርመራ አጣርቶ ውጤቱን ይፋ እንደሚያደርግ አስታውቋል። ፀሐይ ዳምጠው የዚህን ጉዳይ ዝርዝር ይዛለች።
በኦሮሚያ ክልል በምስራቅ ሸዋ ዞን ከሚገኘው የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም አራት መነኮሳት አባቶች በታጣቂዎች ታግተው መወሰዳቸውንና በኋላም መገደላቸውን የኦሮሚያ ክልላዊ መንግስትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስታወቁት ትናንት ሐሙስ ነው። በክልላዊ መንግስቱና በቤተክርስቲያኒቷ እንደተገለጸው አራት ገዳማውያን አባቶች የታገቱት ባለፈው ሰኞ የካቲት 11 ቀን 2016 ዓ.ም ሲሆን ትናንትና ሐሙስ የካቲት 14 ቀን 2016 ዓ.ም ደግሞ ግድያው ተፈጽሞባቸዋል። አግተው ሆነ ግድያው የተፈጸመው ኦነግ ሸኔ ሲሉ የገለጹትና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን ታጣቂዎች እንደሆኑ ጠቅሰዋል። የክልሉ የአስተዳደር ጸጥታ ቢሮ ግድያውን ፈጽሟል ባላቸው የኦሮሞ ነጻነት ሰራዊት ታጣቂዎች ላይ እርምጃ እየተወሰደ ነው ሲል አስታውቋል። ቢሮው ትናንት ሐሙስ ባወጣው መግለጫ የኦሮሚያ ፖሊስና በየደረጃ ያሉ የጸጥታ ኃይሎች በተቀናጀ ሁኔታ እርምጃ እየወሰዱ ይገኛሉ ብለዋል። ዋነኞቹ የድርጊቱን ፈጻሚዎች ለማግኘት በገዳሙ አካባቢ የተሰማሩ የመንግስት ኃይሎች በአሳ ላይ እንደሚገኙም ጠቁመዋል። በጉዳዩ ላይ ከኦሮሚያ ክልል አስተዳደርና ጸጥታ ቢሮ፣ ከኦሮሚያ ኮሚኒኬሽን ቢሮና ከምስራቅ ሸዋ ዞን አስተዳደር ተጨማሪ ማብራሪያ ለማግኘት ያደረግነው ሙከራ አልተሳካም። በሌላ በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕዝብ ግንኙነት መምሪያ ባወጣው መግለጫ አራቱ የዝቋላ ደብረ ከዋክብት አንድነት ገዳም መነኮሳት ኦነግ ሸኔ ብሎ በጠቀሰው ታጣቂ ቡድን መገደላቸውን አመልክቷል። ጉዳዩን አስመልክቶ ለአሜሪካ ድምጽ ተጨማሪ ማብራሪያ ሰጡት የመንበረ ፓትርያርኩ ጠቅላይ ቤተ ክህነት ጽሕፈት ቤት የሕዝብ ግንኙነት መምሪያ ምክትል ኃላፊ መላከ ሰላም ቄስ ዳዊት ያሬድ አራት መነኮሳት አባቶች የገዳሙ መጋቢ፣ የገዳሙ ጸሐፊ፣ የገዳሙ የመጽሐፍ መምህርና ቀዳሽ እንዲሁም በአመክሮ የሚኖሩ መናኝ እንደሆኑ አረጋግጠዋል።
ሁለት አባቶችን ከአግቶ ከወሰዱ በኋላ ንወያ የሚል ጥያቄ አቅርበው ከዛ በኋላ ሶስት አባቶች ደግሞ ሄዱ ወደዛው ወደ ጫካው ወደ ታች ማለት ነው። ሄዱ እዛው አስቀሯቸው። በማግስቱ ያው በ13 ቀኑ ሙሉ ስልክ ይጠራ እንደነበረና ከመሸ በኋላ ስልካቸው መቋረጡን ነው የተሰማው። አኖ ንጋት ላይ መገደላቸው ነው የተሰማው። ከተወሰዱት አምስት አባቶች መካከል አራቱ መገደላቸውንና አንደኛው ተመልሷል የሚል ነበር። አሁን ግን የት እንዳሉ አልታወቀም። የእሳቸውን ጉዳይ ገና ነው። በአካባቢው ያለው ማህበረሰብ ከሰጠው መረጃ በመነሳት የገዳሙ ተዳዳሪም ሆኑ ሌሎችም አበው መለኮሳት ከገለጹት አንጻር በአሁን ሰዓት በመንግስት ሸኔ ተብሎ የሚጠራው አካል እንደሆነ ነው ጠንጠቃ
ታጣቂዎቹ ገዳማውያን አግተው ከወሰዱ በኋላ ለማስለቀቅ እየተደረገ በነበረው ጥረት መሃል ግድያው እንደተፈጸመ ምክትል ሐላፊው አክለው ገልጸዋል። በአሁን ወቅትም ማህበረ መነኮሳትና የገዳሙ ቅርጾች አደጋ ላይ ናቸው በማለት የፈደራል የክልሉ የጸጥታ አካላት ጥበቃ እንዲያደርጉ በቅዱስ ሲኖዶስ በኩል በተክርስቲያኒቷ ጥሪ አቅርባለች ብለዋል። ተፈጸመ የተባለው ግድያ አስመልክቶ የአሜሪካ ድምጽ ያነጋገራቸው የኢትዮጵያ ሰብአዊ መብቶች ኮሚሽን የጅማ ቅርንጫፍ ኃላፊ አቶ በዳሳ ለሜሳ መረጃው እንደደረሳቸው ገልጸው እያጣሩ እንደሚገኙ ተናግረዋል።
ችግሩ መፈጠሩን ማህበራዊ ሚዲያዎችና የኢትዮጵያ ኦርቶዶክስ ቤተክርስቲያን የሚዲያ ቻናል ላይ ሰምተናል። መሰረት በማድረግ ጉዳዩን ለማጣራት መከራ እያደረገ ነው። ይህንን እንዲያጣሩ አሳልፈው የወሰዱ ልጆች አሉ። በተለያየ መንገድ አጣርቶ እስካሁን ገሌ ነው የምንል አልደረስንም። እንደደረስ የምናሳውቅ ይሆናል።
ውንጀላውን ፈጽሟል በሚል በኦሮሚያ ክልላዊ መንግስትና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ቤተ ክህነት ጽሕፈት ቤት የተወነጀለው የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ ግድያው በሰራዊታቸው እንዳልተፈጸመ ገልጸው አስተባብለዋል።
አከውራኝ ከኛ ጎጨ ከሲን ራወኔ ጀለሙሬ ሲቲሙ በርባዳ
አስረግጬ መናገር የምፈልገው የኛ ጦር ይህን ድርጊት አልፈጸመም። የትኛው አካል ነው ይህን ግድያ የፈጸመው የሚለውን አናውቅም። እኛ ግን እንዲህ አይነቱን ተግባር እናወግዛለን።
በእገታና ግድያ ጥቃት ሰለባ የሆነውን ገዳም ጨምሮ የቤተክርስቲያኒቷ ደህንነት እንዲጠበቅና ወንጀል ፈጻሚዎችን ተጠያቂ እንዲያደርግ የሚጠይቅ የቅዱስ ፓትርያርክ ማህተብ ያረፈበት ደብዳቤ በመንበረ ፓትርያርኩ አማካይነት ለሚመለከተው የመንግስት አካል እንደተላከም የህዝብ ግንኙነት መምሪያ ምክትል ኃላፊ መላከ ሰላም ቄስ ዳዊት ያሬድ አክለው ገልጸዋል። ለአሜሪካ ድምጽ ፀሐይ ዳምጠው አዲስ አበባ።
አይዳም ጠውን ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር በኦሮሚያ ክልል የሚንቀሳቀሰውን ታጣቂ ቡድን ለመደምሰስ በክልሉ የተቋቋመና የክልሉ ከፍተኛ ባለስልጣናት የሚገኙበት ሚስጥራዊ ኮሚቴ የዘፈቀደ ግድያና ህገወጥ እስር እንዲፈጸም ማዘዙን ባካሄድኩት ምርመራ ደርሼበታለሁ ሲል ሮይተርስ ዘግቧል። የዚህን ጉዳይ ዝርዝር ደግሞ ቆንጅታ እየሳሰማናለች።
ሮይተርስ ዛሬ አርብ ባወጣው ልዩ ዘገባው ከ30 የሚበልጡ የፌደራል እና የክልል ባለስልጣናትን፣ ዳኞችን፣ ጠበቆችን እና በባለስልጣናት የተፈጸሙ ጥቃቶች ሰለባዎችን ማነጋገሩን ነው ያመለከተው። በተጨማሪም በክልሉ የፖለቲካና የፍትህ ዘርፍ ኃላፊዎች የተረቀቁ ሰነዶችንም መመርመሩን አክሎ ገልጿል። ጠቅላይ ሚኒስትር አብይ አህመድ በ2010 ዓመተ ምህረት ወደ ስልጣን ከመጡ ከወራት በኋላ ስራውን የጀመረውና በአፋን ኦሮሞ ቋንቋ ኮሬ ነገኛ ወይም የሰላም ኮሚቴ የሚል ስያሜ የተሰጠው ምስጢራዊ ኮሚቴ ምን ያደረገ እንደሆነ የተካሄዱት ቃለ መጠይቆችና የተመረመሩት ሰነዶች ለመጀመሪያ ጊዜ ግልጽ አድርገው ማሳየታቸውን ሮይተርስ በልዩ የምርመራ ሪፖርቱ ላይ አስፍሯል። የተጠቀሰው የጸጥታ ኮሚቴ መኖሩ ከዚህ ቀደም ተዘግቦ እንደማያውቅ አክሎ አመልክቷል። ኮሚቴው የኦሮሞ ህዝብ የራስን እድል በራስ የመወሰን መብቱ እንዲሁም ቋንቋውና ባህላዊ መብቱ በይበልጥ እንዲከበሩለት የኦሮሞ ነጻነት ሰራዊት ለአመታት ሲያካሄድ የቆየውን የትጥቅ አመጽ ለማስቆም ጠቅላይ ሚኒስትር አብይ የሚያደርጉት ጥረት ዋና አካል እንደሆነ ቃለ መጠይቅ ያደረገላቸው 5 አሁንም ስራ ላይ ያሉና የቀድሞ የመንግስት ባለስልጣናት መናገራቸውን የሮይተርስ ልዩ ዘገባው አመልክቷል። ኦሮሞዎች በፖለቲካና በማህበራዊ ኑሮ ተገለለናል በማለት ደረጅም ጊዜ ቅሬታ ሲያሰሙ መኖራቸውን የጠቀሰው ሪፖርቱ በ2011 እንደ አዲስ ተቃውሞ በተቀሰቀሰ ጊዜ መንግስት ተቃውሞውን ለማስቆም የወሰደውን ከባድ እርምጃ የመራው ኮሬ ነገኛ እንደሆነ 5 ባለስልጣናት እንደገለጹለት ሮይተርስ አመልክቷል። ልዩ ዘገባው አስከትሎም በኦሮሚያ ክልል ባለው ሁከት ምክንያት ብዙ 100,000 ሰዎች ከመኖሪያቸው መፈናቀላቸውን ገልጾ የኢትዮጵያ መንግስትና የሰብአዊ መብት ተሟጋች ድርጅቶች ባለስልጣናት ከ2011 ጀምሮ በሚደርሱት ግድያዎች የኦሮሞ ነጻነት ሰራዊትን ተጠያቂ እንደሚያደርጉ ጠቁመዋል። ቡድኑ ግን ወንጀላውን ያስተባብላል። ሮይተርስ እንዳስታወቀው ከልዩ ዘገባው ምንጮች አምስት የቀድሞና ያሁን ባለስልጣናት መካከል አንደኛው ማንነታቸው እንዲገለጽ የፈቀዱ ሲሆን ቀድሞ የገዢው ብልጽግና ፓርቲ የማዕከላዊ ኮሚቴ አባል የነበሩት ሚልኬሳ ገመቹ መሆናቸውን ጠቁመዋል። በጸጥታ ኮሚቴው ኮሪኔ ገኛ ስብሰባዎች ውስጥ ተካፍተው የሚያውቁ ሁለት ሰዎችን ጨምሮ የተጠሩት ግን ማንነታቸው እንዳይገለጽ ጠይቀዋል። ስለ ኮሚቴው እንቅስቃሴዎች የሚያውቁት እነዚህ ሰዎች በክልሉ የደረሱት ብዛት ያላቸው ግድያዎችና በመቶች የሚቆጠሩ ሰዎች እስር ለኮሚቴው ትዕዛዝ የተፈጸሙ እንደሆኑ ነግረውኛል ብለዋል። በ2013 ዓ.ም ምህረት ኦሮሚያ ውስጥ በ14 እረኞች ላይ የተፈጸመውንና መንግስት የኦሮሞ ነጻነት ሰራዊት ታጣቂዎችን የወነጀለበትን ግድያ መጥቀሳቸውንም አመልክቷል። ሮይተርስ ክትትሉን ተመርኩዞ ያጠናቀረውን ሪፖርት ለኢትዮጵያ የሰብአዊ መብቶች ኮሚሽን ኮሚሽነር ዳንኤል በቀለ ማቅረቡን ገልጾ በሰጡትም ቃለ መጠይቅ ኮሬ ነገኛ የተባለው የጸጥታ ኮሚቴ መኖሩን እንዳረጋገጡለት ጠቅሷል። የተቋቋመበት ዓላማ በኦሮሚያ ክልል እየተባባሰ ለሄደው የጸጥታ ችግር መፍትሄ ለመፈለግ ቢሆንም ከተመሰረተበት ዓላማ ውጪ በስፋት የሰብአዊ መብት ጥሰቶችን በመፈጸም በፍትህ ስርዓት ውስጥ ጣልቃ እየገባ ነው ማለታቸውን ጠቅሷል። የኢትዮጵያ ፌዴራል መንግስት የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤትና የኦሮሚያ ክልል መንግስት ለዚህ ዘገባ በዝርዝር ለቀረቡላቸው ጥያቄዎች ምላሽ አለመስጠታቸውን ሮይተርስ አስታውቋል። በማስከተልም ከሩት ጠቅላይ ሚኒስትር አብይ አህመድ በቅርቡ በሀገሪቱ ፓርላማ በተደረገ የጥያቄና መልስ ጉባኤ ላይ በዲሞክራሲያዊ አስተሳሰብ የምንመራ በመሆናችን ሰው መረሸን ይቅርና ልናስር እንኳን አንችልም ማለታቸውን ጠቅሷል። ዘገባው በመቀጠል የኦሮሚያው አመጽ በሀገሪቱ የቀጠለውን አለመረጋጋት የሚያስታውስ እንደሆነ ጠቅሶ በትግራይ ክልል ለሁለት አመታት ብዙ መቶ ሺህ ሰዎች የተገደሉበት ጦርነት ከተካሄደ በኋላ የሰላም ስምምነት ላይ መደረሱን አስታውሷል። በአማራ ክልል ካለፈው ሐምሌ ጀምሮ በመንግስቱ የጦር ሰራዊትና በፋኖ ታጣቂዎች መካከል ውጊያ እየተካሄደ መሆኑንና ፌዴራሉ መንግስት በክልሉ አስቸኳይ ጊዜ ማወጁንም አውስቷል። ፌዴራሉ መንግስትና የኦሮሞ ነጻነት ሰራዊት እንደ አውሮፓውያን የዘመን አቆጣጠር ባለፈው 2023 ዓ.ም መጀመሪያ ላይ ለመጀመሪያ ጊዜ የሰላም ንግግር ከጀመሩ ወዲህም ቢሆን በክልሉ ሁከቱ እንደቀጠለ ሪፖርቱ አውስቷል። የኢትዮጵያ መንግስት ቡድኑን በአሸባሪነት የፈረጀ እንደሆነ ያስታወሰው ሪፖርቱ ዩናይትድ ስቴትስ እና የተባበሩት መንግስታት ድርጅት ግን በአሸባሪ ቡድንነት እንደማይጠሩት አያይዞ ጠቁሟል። ኮሬ ነገኛ ስብሰባውን የሚያካሂደው በኦሮሚያ ክልል የብልጽግና ፓርቲ ጽህፈት ቤት ሲሆን በሊቀመንበርነት የሚመሩትም የክልሉ ፕሬዝደንትና የቀድሞ የጠቅላይ ሚኒስትር አብይ ጽህፈት ቤት ሹም የነበሩት ሽመልስ አብዲሳ መሆናቸውን ያነጋገራቸው የቀድሞና ያሁን ባለስልጣናት እንደጠቆሙት ሮይተርስ አመልክቷል። የክልሉ የብልጽግና ፓርቲ አመራር ፈቃዱ ተሰማ እንዲሁም የክልሉ ዋና የጸጥታ ሹም አራርሳ ምርዳሳና ሌሎችም የክልሉ የፖለቲካና የጸጥታ ባለስልጣናት የኮሚቴው አባላት እንደሆኑ ምንጮቹ እንደገለጹለት ያወሳው ሮይተርስ አንዳቸውም ላቀረበው ስብሰባዎች ላይ ተገኝተው ያውቁ እንደሆን ወይም ለኮሚቴው ትዕዛዝ ሰጥተው ያውቁ እንደሆነ አንዳችም ማስረጃ እንዳላገኘ ሮይተርስ ጠቅሷል። አክሎም ስለ ጉዳዩ የሚያውቁ ሰዎች የጸጥታ ኮሚቴው የተቋቋመው በጠቅላይ ሚኒስትሩ አሳሳቢነት እንደሆነ ነግረውኛል ያለው ሮይተርስ በ2014 በፈረንጆች 2022 መጀመሪያ ላይ ለጠቅላይ ሚኒስትሩ ስለ ኮሚቴው እንቅስቃሴ ቢያንስ አንድ ጊዜ ገለጻ የተደረገላቸው መሆኑን በወቅቱ በቦታው የነበሩ ሰው እንደገለጹለት አመልክቶ ያን በነጻ ምንጮች ለማረጋገጥ እንዳልቻለ አስታውቋል።
ቆንጅታዬን አመሰግናለሁ። ያዳመጣችሁ ያላችሁት ከዋሽንግተን ዲሲ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት የፍላለፈ የሚገኘውን የአርብ ምሽት የአሜሪካ ድምጽ ስርጭትን ነው። የመጀመሪያውን ምዕራፍ አጠናቀን ወደ ሁለተኛው ምዕራፍ የምንሽጋገርበት ሰዓት ላይ ደርሰናል። ኢትዮጵያ ቡና የውጭ ንግድና የአውሮፓ ህብረትን አዲስ ደንብ ይመለከታል። የመጀመሪያው ዘገባ ኢትዮጵያ የቡና ውጭ ንግዷን የአውሮፓ ህብረት ካወጣቸው የደን ጭፍጨፋ ደንብ ጋር ለማስማማት ከህብረቱ የገንዘብ ድጋፍ እንደሚያስፈልጋት አስታውቃለች። ኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ የቡና ውጭ ንግድን ከህብረቱ የደን ጭፍጨፋ ደንብ ጋር ማስማማት የግድ መሆኑን ለአሜሪካ ድምጽ ተናግረዋል። ደንቡን ለመተግበር ግን ከህብረቱ የገንዘብ ድጋፍ እንደሚያስፈልጋቸው ጨምረው ገልጸዋል። የኢትዮጵያ ብሔራዊ ቡና ማህበርና የሲዳማ ቡና ዩኒየን ኃላፊ ደግሞ የአውሮፓ ህብረት የደን ጭፍጨፋ ደንብን ማክበር አለመቻል በሚሊዮኖች የሚቆጠሩ የቡና አርሶ አደሮች ኑሮ እንደሚያናጋው አመልክተዋል። ገብረ ሚካኤል ገብረ መድን የዚህን ጉዳይ ዝርዝር ይዟል።
የአውሮፓ ህብረት ይፋ ያደረገው አዲስ ደንብ ወደ ህብረቱ አባል ሀገራት ገበያ የሚገቡ የግብርና ውጤቶች ስለሚመረቱበት ሁኔታ የሚወስን ነው። የቡና ተክልን ጨምሮ ወደ 7 የሚደርሱና ደንን በመመንጠር የተመረቱ አሊያም በአንድም በሌላም መንገድ ከደን ጭፍጨፋ ጋር አግንኙነት ያላቸው ምርቶች ከተያዘው የጎርጎርሳውያኑ 2024 መጨረሻ ጀምሮ ወደ ህብረቱ ሀገራት ገበያ እንዳይገቡ ያግዳል። ለዚህ ደግሞ ወደ አባል ሀገራቱ ገበያ የሚገባ ቡና ከደን ጭፍጨፋ ነጻ ሆኖ ስለመመረቱ የሚያሳይ ማስረጃና ማረጋገጫ ማቅረብ እንደሚያስፈልግ ይደነግጋል። ከዓለም የቡና አምራች ሀገራት የምትጠቀሰው ኢትዮጵያ ይህን ደንብ ባለማክበር የሚጠበቅባትን ማረጋገጫ ማቅረብ ባትችል የህብረቱን ትልቅ ገበያ ታጣለች ይላሉ የሲዳማ ቡና ዩኒየን ስራ አስኪያጅ አቶ ጸጋዬ አኔቦ።
በአዋጁ ላይ በግልጽ እንደተቀመጠው ያንን ካላሟላ ያንን ምርት ወደ እነሱ ገበያ መላክ አትችልም፣ ወይም እነሱ ገበያ ውስጥ መሸጥ አይቻልም፣ ገዢዎችም ያንን ሊገዙ አይችልም። ስለዚህ እነሱ አልገዙም ማለት ደግሞ ለኢትዮጵያ የኢዩ ማርኬት ትልቅ ገበያ ስለሆነ እሱን ታጣል። ቡናን መሸጣችን ትልቁ ኢምፓክት እሱ ነው።
ከዚህ ጋር ተያይዞ ሊከተል የሚችለው ችግርም ከ5 ሚሊዮን በላይ ለሚሆኑ አርሶ አደሮች እንደሚተርፍ የሚጠቁሙት ደግሞ የኢትዮጵያ ብሔራዊ የቡና ማህበር ፕሬዚደንት ዶክተር ሁሴን አምቦ ናቸው።
በዩሮፕ በኩል የሚመጣው ማንኛውም ለውጥ በአገሪቱ ኢኮኖሚ በገበሬው ላይ ቀጥተኛ የሆነ ኢምፓክት አለው። እነዚህ የአውሮፓ አገሮች ደግሞ ስፔሻሊቲ ቡና የሚገዙ ከኒውዮርክ ገበያ ውጪ የሆነ ስፔሻሊቲ ቡና የኢትዮጵያን ጣዕም ስለሚፈልጉ በተሻለ ዋጋ የሚገዙ ናቸው። እነሱን ማጣት የለብንም እንዳገር። እነሱን ካጣን ኢትዮጵያ የምታገኘውን ካርድ ከረንሲ ከ30% በላይ ያውን ቋሚ ወዲና ወዲ የማይለው ስለምታጣ ትልቅ የኢኮኖሚ ችግር ድህነት በገበሬው ላይ በአገሪቱ ላይ ይመጣል።
የአውሮፓ ህብረት ገበያ ከኢትዮጵያ የቡና ወጪ ንግድ 35% የሚሆነውን ድርሻ እንደሚይዝና በአመት ከ400 እስከ 500 ሚሊዮን ዶላር እንደሚያስገኝ የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ይገልጻሉ። ይህን ገበያ ማጣት ደግሞ ትልቅ ችግር ውስጥ ይከተናል ይላሉ ዶክተር አዱኛ ደበላ። የህብረቱን ደንብ አክብሮ ከመንቀሳቀስ በቀር አማራጭ እንደሌለ የጠቀሱት ዋና ዳይሬክተሩ አሰራራችንን ከደንቡ ጋር ለማስማማት ብሔራዊ መርሃ ግብር አዘጋጅተናል ብለዋል።
በሶስት አመት ጊዜ ውስጥ የሚያልቅ ሀገራዊ የስራ መዘርዘር መርሃ ግብር አዘጋጅተናል። እንደገናም ደግሞ ከአውሮፓ ህብረትም ጋር ከፓርላማውም ከኮሚሽኑም ጋር ሰፊ ንግግሮችን እያደረግን ነው የምንገኘው። ስለዚህ እንደ ሀገር በተቻለን መጠን ለመዘጋጀትና በተወሰነ መልኩ አትሊስት ኮምፕላይ ማድረግ የምንችልበት እድል ለመፍጠር እየሰራን ያለ ነው ማለት ነው። የአውሮፓ ህብረት ያወጣው ከዲሰምበር 2020 ወዲህ የተጨፈጨፈ ደን ካለ እና በዛ በተጨፈጨፈ ደን ውስጥ ደግሞ የተመረተ ቡና ካለ ነው አንቀበልም ያሉት። ስለዚህ ከዛ በፊት የነበረው የደን ሽፋን አለ፣ ከዛ በኋላ ያለው የደን ሽፋን ይታይና ከዛ በኋላ ምን አይሉ ደን ተጨፍጭፏል የተጨፈጨፈ ካለዚህ አካባቢ ነው፣ ያንን ደግሞ ለማስተካከል ምን ማድረግ አለብን፣ ያንን እንዴት አድርገን እናስተካክላለን የሚሉት ዘርዘር ያሉ ስራዎች ናቸው እቅድ ውስጥ የተካተቱት። ስለዚህ የመጀመሪያ ስራችን የሚሆነው የሳተላይት ኢሜጆችን በመውሰድ በዛ ደረጃ ከ2020 በፊት ከነበረው የደን ሽፋን ጋር ማነጻጸር ነው የሚሆነው ማለት ነው።
የሲዳማ ቡና ዩኒየን ስራ አስኪያጅ አቶ ጸጋይም ደንቡን ለመተግበር ያስችላሉ የተባሉ ስራዎች በዩኒየኑ መከናወን እንደጀመሩ ተናግረዋል።
በእኛ ድርጅት ስር ወደ 70,000 ገበሬዎች አሉና ኦልሞስት የብዙዎቹ መረጃ ደብስረን እየጨረስን ነው።
ኢትዮጵያ የቡና የወጪ ንግዷን ከህብረቱ የደን ጭፍጨፋ ደንብ ጋር ለማስማማት በ2.2 ቢሊዮን ብር የሚተገበር ብሔራዊ መርሃ ግብር አውጥታ መንቀሳቀስ ብትጀምርም ስራው ግን ቀላል እንደማይሆንና ድጋፍም እንደሚያስፈልገው ዶክተር አዱኛ አመልክተዋል።
የሎኬሽን ያስፈልጋል የሚል ነገር አላቸውና ለትላልቅ ፋርም ቢሆን ችግር የለውም፣ ግን እነዚህ ትናንሽ ፋርሞችን ላቲቲዩድ ሎንጊቲዩድ እንደገና ወደ ጂኦሎኮችን ቀይረን ይህንን ለነሱ በዚህ በሚፈልጉት መልክ ማዘጋጀት አንደኛ እጅግ በጣም አስቸጋሪ ነው። ሁለተኛ በጣም ረዘም ያለ ጊዜ ሰፊ ጊዜ የሚፈልግ ስራ ነው። ሶስተኛ ዋጋውን ኮስቱንም ከበር ለማድረግ እጅግ በጣም አስቸጋሪ ነው የሚሆነው። በአክሽን ፕላኑ ላይ የተቀመጠው የገንዘብ መጠን በኢትዮጵያ መንግስት ብቻ የሚሸፈን ነው ብለን የምንለው ነገር አይደለም። ምክንያቱም አሁን ይሄ የተቀመጠው የገንዘብ መጠን ከእቅዳችንና ካለን ትሬጀሪ በጀት ውጭ የመጣ ነው። ስለዚህ የአውሮፓ ህብረት ይህንን ሊጋራን ይገባል የምል እንደምታለን። እንደገናም በገንዘብ ድጋፍ ብቻ ሳይሆን ህጉ የሚተገበርበትን ጊዜ አትሊስት ከአንድና በሁለት እስከ ሶስት አመት ኤክስቴንሽን እንዲያደርግልንም ጥያቄዎችን እያቀረብንን ያለ ነው። ይሄንን አክሽን ፕላን ለእነሱም ካሰጠል በኋላ የሚመጣው የገንዘብ ድጋፍንና የጊዜ ኤክስቴንሽን አጥኖት ሰጠን ጠይቀናል።
የኢትዮጵያ የቡና አርሶ አደር ደንን የሚመነጥርበት ምክንያት የለውም የሚሉት የብሔራዊ ቡና ማህበሩ ፕሬዚደንት ዶክተር ሁሴን አምቦ የአውሮፓ ህብረቱ ደንብ ይህን ከግምት እንዳላስገባ ተችተዋል።
የኢትዮጵያ ገበሬ ቡናን ከደን ለይቶ አያይም። ምክንያቱም ቡና የተገኘው ከደን ውስጥ ነው። ያለ ደን ቡና ማኖር አይቻልም። የቡና ጥላ ከሌለም መትከል አለብን። ስለዚህ ቡና አንዱ የጫካ አካል ነው። እነዚህ ሰዎች ያዩት እንደ ብራዚል ሲኬድ ያለውን ጫካ ቆርጠው እነሱ ቡና ብቻ ነው የምተግሉት። እኛ የዛ አይነት ትሬንድ የለንም። አንቆርጥም ደናችን። ደን መቁረጥ ማለት ቡና መቁረጥ። ሌላ ብካፋ ቡናው ዛፉ ጥላ ሆኖ ስሩ ነው ቡና የምተከለው። ስለዚህ ዩሮፒያን ዩኒየን ህግ በሚያወጣበት ጊዜ የኢትዮጵያን ሁኔታ በልዩ ሁኔታ ነው መታየት ያለበት እንደ ሌሎቹ ሳይሆን።
ከዘጠና በመቶ በላይ የሚሆነው የኢትዮጵያ የቡና ምርት ከደን ጋራ እንደሚስማማ የሚያስረዱት ዶክተር አዱኛም ሆኖም ይህን ለአውሮፓ ህብረት ለማስረዳት የራሱ የሆነ ሂደት አለው ይላሉ።
ራሱ የቻለ ስራ ነው። የራሱን ያደረገ የበጀት ምንጭ ይፈልጋል። ኦርጋኒክ ነው፣ በጥላ ዛፍ ስር ነው የምናመርተው ብለን ለማለት ደግሞ ደጋፊ ዶክመንት ያስፈልጋል።
የአውሮፓ ህብረት የደን ጭፍጨፋ ደንብ በዘንድሮ የቡና የውጪ ንግድ ላይ ጫና እንደማያሳድር ዶክተር አዱኛ ደበላ ጠቁመው ከዘርፉ በ2016 በጀት ዓመት 1.7 ቢሊዮን ዶላር ለማግኘት መታቀዱንም አክለው አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። እኛ ወዳለንበት ዩናይትድ ስቴትስ ስንመለስ ዋሽንግተን ዲሲ ከመላው አሜሪካ ከፍ ያለ የጡት ካንሰር ህሙማን የሚገኙባት ከተማ ስትሆን ከነዚህ ውስጥ ከግማሽ በመቶ በላይ የሚሆኑት ጥቁር ሴቶች እንደሆኑ ተገልጿል። ጥቁር ሴቶች አስቀድሞ በመድኃኒት ሊታገስ የማይችል የካንሰር አይነት ተጋላጮች እንደሆኑ ጥናቶች ያመለክታሉ። ከዚህ በተጨማሪም ጥቁር ሴቶች ገና ከለጋ እድሜያቸው አንስቶ በሰውነታቸው ውስጥ የካንሰር እድገት ሊጀመር እንደሚችል በመግለጽ ባለሙያዎቹ አስቀድመው ዓመታዊ ምርመራዎችን እንዲጀምሩ አሳስበዋል። በዋሽንግተን ዲሲ የሚገኘው ብሬስት ኬር ዋሽንግተን ዲሲ የተሰኘው ተቋም በኑሮ ደረጃቸው ዝቅተኛ ደረጃ ላይ የሚገኙ ጥቁር ሴቶች የጡት ምርመራ እንዲያደርጉ እየሰራ ይገኛል። ፒቢኤስ ጣቢያ ያጠናቀረውን ዘገባ ኤደን ገረመው በመቀጠል ታሰማናለች።
ሚሼል ሃውኪንስ እና ልጇ መርሴዲስ በሀሳባቸው ውስጥ ያለው አንድ ነገር ብቻ ነው፣ ዓመታዊ የጡት ምርመራ። የኮቪድ-19 ወረርሽኝ ዓመታዊ የጡት ምርመራ ቀጠሮች እንዲጓተቱ አድርጓል። የ41 ዓመቷ መርሴዲስ የጡት ምርመራ ስታደርግ ዛሬ የመጀመሪያዋ ነው። ጓጉቻለሁ፣ ትንሽ ጨንቆኛል ግን ይሁን። ሁለቱ ሴቶች በዋሽንግተን ዲሲ ወረዳ 8 በሚገኘው ብረስት ኬር ዋሽንግተን ተቋም ነው ምርመራ የሚያደርጉት። ተቋሙ በዲሲ ዙሪያ ላሉና ከዝቅተኛ ማህበረሰብ ለተውጣጡ 93 ከመቶ የሚሆኑ ጥቁሮች ለሚገኙበት ማህበረሰብ ድጋፍ ይሰጣል። በርናንድ የተቋሙ ሹፌር ነው።
አሁን ለጉዞ ዝግጁ ነን።
ፈርናንድ በመላው ከተማዋ በሚሽከረከረው ተንቀሳቃሽ ማሞግራፊ ወይም የጡት መመርመሪያ ማሽን የተገጠመለትን መኪና ይዞ ይዞራል። ብረስት ኬር ዋሽንግተን ሴቶች እንዲመረመሩ ለማበረታታት ከሚጠቀምባቸው መንገዶች አንዱ ይሄ አውቶቡስ ነው። ግዙፉ አውቶቡስ ከ100,000 ሴቶች 34.3 የሚሆኑ ጥቁር ሴቶች በካንሰር ከሚሞቱባትና የሴቶች የጡት ካንሰር ባየለባት የዩናይትድ ስቴትስ መዲና ዋሽንግተን ዲሲ ሲንቀሳቀስ ይውላል። ዛሬም ይሄ አውቶቡስ በሰሜን ምስራቅ ዋሽንግተን ሃምፕተን ቀድሞ ሆስፒታል በነበረው አሁን የተሽከርካሪዎች ማቆሚያ ስፍራ ላይ ቆሞ አገልግሎት እየሰጠ ነው። ጥቁር ሴቶች በካንሰር የመያዝ እድላቸው ከፍተኛ እንደሆነ ባለሙያዎች ይናገራሉ። ገና በለጋ እድሜ በካንሰር የመያዝ እድላቸው ከፍተኛ ሲሆን የካንሰር ህዋሳቶቹም በአስከፊ ሁኔታ ሰውነታቸው ውስጥ ይሰራጫሉ። ምክንያቱ እስካሁን ድረስ ባይታወቅም አስቀድሞ መመርመር ግን ቁልፍ ነገር ነው። ይህም መሰል ተንቀሳቃሽ መኪና ለማህበረሰቡ እጅግ ጠቀሜታ አለው። በተለይም በወረርሽኝ ወቅት የተጠራቀሙ የምርመራ ወረፋዎች በእነዚህ አውቶቡሶች አማካኝነት ተቃለዋል። የ76 ዓመቷ ጆይስ ቴሪ በካንሰር ምርመራና ህክምና አንድ አመት ማለት ትልቅ ልዩነት ይፈጥራል ይላሉ።
3 years ago I lost my sister.
ከሶስት አመት በፊት እንደ ጓደኛዬ የነበረችውን እህቴን አጥቻለሁ። እሷና እኔ ሁሌ አብረን ነበር የምንመረመረው። ልክ እንደኔ የሷ ሙጤት ጤነኛ ነበር የሚለው። ምርመራ በድጋሚ ማድረግ በነበረባት ጊዜ ተመልሳ ስትሄድ ግን አራተኛ ደረጃ ላይ የደረሰ ካንሰር አለብሽ ተባለች። ስለዚህ ካንሰሩ ሲያሰኘው ነው የሚታየው። በአንድ አመት ጊዜ አሁን ደህና ነኝ የምትይበት ጊዜ የለም።
አመታዊ የጡት ምርመራን ጊዜውን ጠብቀው እያደረጉም እንኳን በፍጥነት የሚስራጭ ካንሰር ከተከሰተ አስከፊ ውጤት ይከተላል።
እንደ ጥቁር አሜሪካዊ ለተለየ ካንሰር አይነት ተጋላጭ ነን። ካንሰሩ ትሪፕል ኔጌቲቭ ይሰኛል።
ሪጂና ሃምተን የብረስት ኬር ዋሽንግተን አጋር መስራችና የቀዶ ጥገና ሐኪም ናቸው።
ለሆርሞን ህክምና ምላሽ የሚሰጥ ካንሰር አይደለም። ለሆርሞን ምላሽ የሚሰጥ ካንሰር ያለባቸው ሰዎች ለአንድ አምስት አመት ጊዜ የሚሆን የሆርሞን ህክምና ይወስዱና ለጡት ካንሰር ተጋላጭ የሚያደርጋቸው ነገሮች ይቀንሳሉ። ነገር ግን ትሪፕል ኔጌቲቭ የተሰኘው የጡት ካንሰር አይነት ሲከሰት በቀዶ ጥገና ጨረርና ኪሞቴራፒ በመውሰድ ይታከማል። ይሁን እንጂ ትሪፕል ኔጌቲቭ የተሰኘው ካንሰር ለመከላከል የሚሆን ምንም ነገር የለም።
ዶና ሄ ትሪፕል ኔጌቲቭ የተሰኘው የጡት ካንሰር የተገኘባት ባለፈው ግንቦት ወር ላይ ነበር። ለዶና ሊሰጣት የሚችል የሚዋጥ ምንም አይነት መድኃኒት የለም። ዶና ካንሰር ሲይዛት ገና 32 ዓመቷ ነበር።
So I started off with a lump in my chest.
ሲጀምረኝ ደረቴ ላይ እብጠት ነበረብኝ። ልክ እንደማንኛውም ሰው ቁም ነገር አላልኩትም። 32 ዓመቴ ስለሆነ በዚህ እድሜ ካንሰር ይዘኛል ብዬ አላሰብኩም። ዶክተሬም አንቺ በካንሰር ለመያዝ ገና ልጅ ነሽ፣ እብጠቱ ሲስት ሊሆን ይችላል በማለት አልትራሳውንድ እንዳደርግ ነበር የላከኝ። ነገር ግን አልትራሳውንድ ያነሳኝ ቴክኒሻን ያየውን ነገር ስላልወደደው ከእብጠቱ ላይ ናሙና እንዲወሰድ አደረጉ። ያ ናሙና ነው ካንሰር እንዳለብኝ ያረጋገጠው። መጀመሪያ ላይ ምርመራ ሲደረግልኝ በጣም ፈርቼ ነበር። መሞት አልፈለኩም ነበር። ልጆቼንና ባለቤቴን ጥዬ መሄድ ባለመፈለጌ በጣም ፈርቼ ነበር።
ዶና ለእብጠቷ በጊዜ ወደ ሕክምና ያልመጣችው አንድም በወረርሽኙ የተነሳ ሁለት ደግሞ ካለባት የኃላፊነት ጫናና ሐኪም ቤት መሄድ ከመፍራት ጋር የተያያዘ ነው።
እንደ ጥቁር በባህላችን ሐኪሞችን እንፈራለን። መጥፎ ዜና ያስፈራናል። መጥፎ ነገር መስፋት አንፈልግም። ምክንያቱም ደግሞ እንዴት እንደምናልፈው ባለማወቃችን ነው። ሐኪም ጋር ትሄዳላችሁ፣ የጥርስ ህክምናም ጋር ልትሄዱ ትችላላችሁ። ነገር ግን ነገሮችን ገሸሽ ነው የሚያደርጉት። በተለይ ጥቁር ሴት እናቶች በቤታቸው ከልጆቻቸው ጋር ብዙ ነገሮችን ስለሚሸከሙ ቸል ይላሉ፣ መታመም አይችሉም። ሁሉ ነገር ሲያስተካክሉ ራሳቸውን ይዘነጉታል።
ዶክተር ሬጂና ታዲያ ይህ በብዙ ጥቁር ሴቶች ዘንድ የተለመደ ምክንያት ነው ይላሉ።
አብዛኞቹ ብቻቸውን ቤተሰብ የሚደግፉ የቤተሰብ አስተዳዳሪዎች ናቸው። ብዙ ስራዎች ሊሰሩ ይችላሉ። ስለዚህ ጤናቸው በዋናነት የሚያሳስባቸው ጉዳይ አይደለም። በቅድሚያ በዙሪያቸው ላሉ ሰዎች ነው ትኩረታቸውን የሚያደርጉት። እንደ ሴት እኔም አንቺም በዙሪያችን ላሉ ሰዎች ቅድሚያ እንደምንሰጥ ከራሳችን ህይወት በመነሳት ምስክር መሆን እንችላለን።
ባለፈው አመት ዶና አራት ልጆቿን እያሳደገች የጨረርና የኪሞቴራፒ ህክምናዎችን እየወሰደች እንዲሁም ደግሞ ሁለት ጡቶቿ ተቆርጦ በህክምና አሳልፋለች። ሐኪሙ መጀመሪያ ላይ አንቺ በካንሰር ለመያዝ ገና ልጅ ነሽ፣ ምናልባትም ደግሞ ሲስት ሊሆን ይችላል ሲልሽ የነበረሽ ስሜት እንዴት ነበር? ሐኪሙ እንዲያ ማለቱ አሁን ካለፈ በኋላ ስታስቢው ችግር ነበረው?
If you tell me your doctor something's wrong.
ለሐኪሞቹ የተሳሳተ ነገር ከነገራችሁ ራሷን ታውቃለች። በማለት ይተዋቸዋል። ነገር ግን ዝም ብለው ድጋፍ ማድረግ ነው ያለባቸው። ማለቴ አንቺ ወጣት ነሽ፣ ካንሰር ሊይዝሽ አይችልም የመሳሰሉትን ባይሉ ጥሩ ነው። ምክንያቱ ደግሞ በግልጽ እንደምታዩት ሊከሰት ይችላል።
ነገሮች እንደሰው እድሜ፣ ዘርና የኑሮ ሁኔታ ቢለያዩም በአሁን ሰዓት ያለው የጤና መመሪያ ግን ሴቶች እድሜያቸው ከ40 እስከ 50 ባለው እድሜ ውስጥ በየአመቱ ጡታቸውን የመመርመር ልምድ እንዲያዳብሩ ይመክራል። ዶክተር ሪጅና ታዲያ ጥቁር ሴቶች ከዛም ቀደም ብለው ምርመራዎችን ቢጀምሩ ይመከራል ይላሉ።
Black women are just at the bottom of the chain when
ጥቁር ሴቶች ሁሌም ከታች ናቸው ያሉት። እነዚህ ካሉት የማህበረሰብ ክፍሎች ጋር ተባብረን ለመስራት መመሪያ ስለምንፈልግ በየማህበረሰቡ የተለየ ነገር ነው ያለው። ለምሳሌ በዚህ በኔ ማህበረሰብ ውስጥ ያለው ባይዋ ግዛት ካለው ይለያል።
እናስና ልጅ ሚሼልና መርሴዲስ ሃውኪን የጡት ካንሰር ምርመራ ማሞግራም እንዴት ቀላል እንደሆነ ሊያሳዩን ፈቃደኛ ናቸው። ይህ የ3D ማሞግራም ማሽን በዚህኛው የከተማ ወገን ያለው ብቸኛው ማሽን ነው።
ሽን ከፍ አድርገሽ እዚህ ጋር ታሳርፊዋለሽ። ልጄን ይዤ ዛሬ እዚህ መምጣቴ አብረን ይህን ማድረጋችን በጣም ጥሩ ነገር ነው።
መርሴዲስ የጡት ምርመራው ምንም አይነት ህመም የለውም ትላለች።
ህመም አልነበረብኝም። እንደ እውነቱ ምንም አይነት ህመም አልነበረብኝም። የሚመረምርሽ ሰው ምንም ህራሄ አያሳይሽም። ጡትሽን ከፍ አድርገው በጣም በሚያም ሁኔታ ነው የሚጫኑት የሚሉ የሚያስፈራሩ ታሪኮችን ሰምቼ ነበር። እናም ምርጥ ነበረች። ምን እየሆነ እንዳለ እያስተማረች ነበር። ምቾት እንዲሰማኝ አድርጋኛለች።
ያለፉት ኖራቶች በጡት ካንሰር ህክምና ያሳለፈችው ዶና ሄስ በቅርቡ የጨረር ህክምናዋ መጠናቀቁን አክብራለች። ያለፉትን 9 ወራት እንዴት ዘለቀችው ለሚለው ጥያቄ ታዲያ ከሷ ጋር አብሮ ጸጉሯን የተላጨው ሁሌም የሚደግፋት የተደራጋሯ ውሻዋ ሲናመን፣ ልጆቿና በማህበራዊ መገናኛ ብዙሃን ላይ ስለ ህክምናዋ የምታጋራቸው ደጋፊዎቿ ሚና ትልቅ ነበር።
ወጣት ጥቁርና ሴት ሆነሽ አንቺን የሚመስል ሰው በዛ ውስጥ አልፎ እንደሚያውቅ ማየቱ ለኔ ተስፋ ነው የሰጠኝ። ይሄ ነገር እኔም ላይ ሊከሰት ነው፣ እናም እኔም አሸንፈዋለሁ ትያለሽ። ሰዎች ይህን ስል አያምኑኝም፣ ግን በውስጥ ያለው ትልቅ ማንነት ሰዎች ራሳቸውን እንዲንከባከቡ በማድረግ ደስ የሚለው ነው።
ለፒቢኤስ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን ገረመውን ለቀደመው ዘገባ አመሰግናለሁ። በመቀጠል ደግሞ በማስደብል የተዘጋጀውና ደረጀ ደስታን የሚያስደምጠንን የወንዝ ውሃ ፍጆታን ለማመጣጠን ስለሚያስችለው ሰርቶ ማሳያ የሚናገረውን ዘገባ እንከታተል።
በርካታ ግድቦች፣ የውሃ ማጠራቀሚያዎችና ህጋዊ ስምምነቶች የኮሎራዶ ወንዝን እጅግ ውስብስብ ወደሆነ የውሃ ስርዓት ስር እንዲገባ ቀይረውታል። ይህ ስርዓት በአሜሪካ ደቡብ ምዕራብ የሚኖሩ 40 ሚሊዮን የሚደርሱ ሰዎችን የሚደግፍ ነው። የ7 የዩናይትድ ስቴትስ ግዛቶች፣ 2 የሜክሲኮ ግዛቶችና 30 የቀደምት አሜሪካውያን ማህበረሰቦች ሁሉም በወንዞቹ ውሃ ላይ ባለመብት ናቸው። ስርዓቱ በዩናይትድ ስቴትስ ውስጥ ከሚገኙት 2 ትላልቅ የውሃ ማጠራቀሚያ ግድቦች ወቅታቸውን በትክክል እየጠበቁ በሚለቀቁት ላይ ይወሰናል። አሁን እጅግ የተባባሰው የአየር ለውጥ ኮሎራዶ ወንዝ ላይ ተመስርተው የተሰሩት ሌክ ሜድ እና ሌክ ፓውል የተባሉት ሐይቆች ወይም ግድቦች ላይ የተመሰረተውን የውሃ አስተዳደር ስርዓት የበለጠ ፈታኝ እንዲሆን አድርገውታል። ኢዲት ዛጎና ወንዞች በተለያዩ ወቅቶች ምን መልክ እንደሚኖራቸው የሚያጠናውና በኮሎራዶ ዩኒቨርሲቲ ስር ያለው የሪቨር ዌር መርሃ ግብር ቡድንን ይመራሉ።
We've zoomed in and we can see the
አሁን ጉልህ አድርገናል። በጣም አስፈላጊ የሆነውን የፓውልን ሃይቅ ማየት እንችላለን። ስለዚህ ይህ አካላዊ ሂደቶችን እንዲሁም ከፓውል ሃይቅ ጋር የተያያዙትን ሁሉንም መረጃዎች ይዟል።
የአየር ንብረት ትንበያዎች፣ የትነት መጠኖች፣ የኃይል ማመንጫዎችና በወንዙ ፍሰት ላይ ተጽዕኖ የሚያሳድሩ ሌሎች ነገሮች በሙሉ በኮምፒውተር በተሰሩ የማሳያ አብነቶች ውስጥ ተካተዋል። ወንዙን የሚያስተዳድረው የፌዴራሉ መስሪያ ቤት ሪቨር ዌርን በመጠቀም ለምሳሌ በከፋው የድርቅ አመት ወንዙ ምን መልክ እንደሚይዝ ይመለከትበታል። ፕሮፌሰር ኤዲት ዛጎና በኮሎራዶ ዩኒቨርሲቲ ተመራማሪ ፕሮፌሰር ናቸው።
What is the reliability of Lake Powell being able to release its water?
Lake Powell, wahan katafasasu betach lallutna betam letechegeru yewha tetekkamiwoch melgeg machalu min yahal astamamay no.
Hullunum yewha tetekkamiwoch uhawun indet metekem deminorubacho masmamat betam aschegari no. Yihun inji ahun bizochu baledirsha akalat riverware na andand simimnetochin lemaqlal yemiredu yegara madrekochin ittekamalu. Jennifer Gimbel በኮሎራዶ የውሃ ማዕከል የፖሊሲ ምሁር ናቸው።
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉና አመሰግናለን። መልካም ምሽት ይሁንላችሁ። ¶¶